የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት እንዲመለስ የጸጥታው ምክር ቤት መወሰኑ ለኢትዮጵያ ትልቅ የዲፕሎማሲ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ሁለተኛው የግድቡ ሙሌት ከተጠናቀቀ ግብጽና ሱዳን ፊታቸውን ወደ ትብብር ይመልሳሉ ብለዋል። አምባሳደር ዲና ከትግራይ ክልል ጋር በተያያዘ በሰጡት መግለጫ ደግሞ ለሰባዊ ድጋፍ አገልግሎት ያየር ክልል ሙሉ በሙሉ መፈቀዱን አስታውሰዋል። ነገር ግን ሁሉም አውሮፕላኖች ሲገቡም ይሁን ሲወጡ አዲስ አበባ ላይ ይፈተሻሉ ብለዋል። ከተኩስ አቁም ስምምነት ጋር በተያያዘ ህወሓት ያስቀመጣቸውን ቅድመ ሁኔታዎች ሊሆኑ የማይችሉ ብለው ተቀባይነት እንደሌላቸው ጠቁመዋል። ዝርዝሩን በአብይ ርዕስ ዘገባችን ይዘናል። የግብጽና የሱዳን የውጭ ጉዳይ ሚኒስትሮች በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዙሪያ ከኢትዮጵያ ጋር ባላቸው አለመግባባት የተባበሩት መንግስታት የጸጥታው ምክር ቤት ጣልቃ እንዲገባ ትናንት ለምክር ቤቱ አቤቱታቸውን ማቅረባቸውን አስመልክቶ በቪኦኤ የዜና ማዕከል የተጠናቀረውን ዘገባ ድረጀ ደስታ ያቀርባል።
ባለፈው ሰኞ ኢትዮጵያ የታላቁ ህዳሴ ግድብን የሁለተኛ ምዕራፍ የውሃ ሙሌት መጀመሯን ይፋ ካደረገች በኋላ ውጥረቱ ተባብሷል። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሸዋክሪ እንዲህ ብለዋል።
This blatant act of unilateralism is not only a manifestation of Ethiopia's irresponsibility and its callous indifference to the damage that the filling of this dam could inflict upon Egypt and Sudan.
ይህ በግልጽ የታየው ያንዶ ገን የተናጠል ውሳኔ ኃላፊነት የጎደለውን የኢትዮጵያን አቋም ብቻ የሚያሳይ አይደለም። በዚህ ግድም ሙሌት ግብጽና ሱዳን ላይ ሊደርስ ስለሚችለው ጉዳትም ደንታ ማጣት ነው። ይሁን እንጂ ኢትዮጵያ ይህንን ያደረገችው የሆነው ሆኖ አልተቀበሉት በሚል ግትርነት ውጤቱን አንድ አካል ላይ በግዴታ ለመጫን የምታደርገው መጥፎ አስተሳሰብ እንዲሁም ለዓለም አቀፉ ማህበረሰብ ፈቃድ አለመገዛቷን የሚያሳይ ነው።
የሱዳን የውጭ ጉዳይ ሚኒስትር ዶክተር ሜሪያም አልሳጂ አልማሃዲ የሚከተለውን ተናግረዋል።
وذلك برفع العنت والمعاناة عن شعب السودان بأن يتم ملء وتشغيل سد النهضة بناء على اتفاق قانوني ملزم وشامل.
ይሁን እንጂ የምክር ቤቱ ዝምታ የተሳሳተ መልእክት የሚያስተላልፍ ሲሆን ይህ አደገኛ መዘዞች አሉት። የሱዳንን ፍላጎትና ጥቅም የሚጎዳ በተናጠልና በአንድ ወገን የተወሰደው የሙሌት ውሳኔ በሁሉም ዘንድ ተቀባይነት ያገኘ መሆኑን ያሳያል።
ኢትዮጵያ በአባይ ወንዝ ላይ ግድቡን መገንባት የጀመረችው እንደ አውሮፓ አቆጣጠር በ2011 ሲሆን እንደ ዋነኛው የውሃ ኃይል ማመንጫ ሆኖ የሚያገለግልና በመጠናቀቅ ላይ ያለ ፕሮጀክት ነው። የኢትዮጵያ የውሃ የመስኖና ኃይል ሚኒስትር አቶ ስለሺ በቀለ እንዲህ ይላሉ።
We are dealing with a hydroelectric dam project which is not the first of its kind in Africa or in the world. We are building a reservoir to store water that will generate electricity.
ውሃ በማጠራቀም ተርባይኖቹን በማንቀሳቀስ የኤሌክትሪክ ኃይል እንዲያመነጭ ግድቦችን እየገነባን ነው። ለእናንተ መረጃ እንዲሆን ብንነግራችሁ የታላቁ ህዳሴ ግድብ ከግብጹ ያስዋን ግድብ በሁለት ከግማሽ ያነሰ ነው። ምናልባት ታላቁ ህዳሴ ግድብን ከሌሎች ፕሮጀክቶች የተለየ የሚያደርገው 65 ሚሊዮን ለሚሆኑትና ምንም አይነት የኤሌክትሪክ ኃይል የሌላቸው ኢትዮጵያውያን የሚያነቃቃና ተስፋ የሚሰጥ መሆኑ ነው።
ከ10 አመታት ድርድር በኋላ ሶስቱም አገሮች አሁን ድረስ ለውዝግባቸው እልባት ሊሰጡ አልቻሉም። የምክር ቤቱም አባላት ሶስቱም አገራት የጎላ ልዩነቶቻቸውን በቶሎ በመፍታት ተጨባጭ ወደ ሆነው ስምምነት እንዲደርሱ እያሳሰቧቸው ነው።